ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መሰናዶ ጀምሯል። የምሽቱን ጥንቅሮቻችንን እናስተዋውቃችሁ። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት እያደረገች ይገኛል። በዚህ ዙሪያ ዘገባ አለን። በሌላ በኩል ደግሞ
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦልኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል።
በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ወደ ትምህርት ገበታ ስለሚመልስ ተቋም ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ የሚቀርብ ይሆናል። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ዘለመናስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ግብረሰናይ ተቋም ነው። ተቋሙ ደግሞ በኢትዮጵያ ውስጥም ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 አመታትም ከ300,000 በላይ በግጭትና በአየር ንብረት ለውጥ ሳቢያ እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናትን በተፋጠነ የትምህርት መርሃ ግብር አማካኝነት ወደ ትምህርት ገበታቸው እንዲመለሱ ማድረግ ችሏል። ወደዛው ነው የምናልፈው።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ጦርነት ከገባ በኋላ ትምህርት አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘለመናስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደለ? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርተው እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራንን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው 4ኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለ2 ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘለመናስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም በጣም ለውጥ አግኝቻለሁ። በዚህ ትምህርቱንም በፊት አቋርጦብኝ ነበረ፣ አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላም ዋለውለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
እኔ በጣም ተደንቃለሁ። አመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለዋል። በጣም ሂሳብ እኔ በጣም የማደንቅ ነገር ነው። በጣም እኔ በጣም ጥሩ ነው ብዬ ነው።
ዘለመነ ስፈንድ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያሉ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራ ነው ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ምንሰጥ ይሆናል ወይ? አይሆንም። እንዳልሽው ልጆቹ ምንድን ነው የሚባለው በአእምሮ ተጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሂሊንግ የምንለው መጀመሪያ አጥንተን ማለት ነው። ትራውማ ሂሊንግ አጥንተን፣ ሁለተኛ ሶሽ ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው፣ ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት እዚህ ውስጥ እሱን ጨመርን እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ዘሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው እና የመጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ትን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ዘለመነ ስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነ ስፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መሰናዶው ጋቢና ቪኦኤ ነው። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት በማድረግ ላይ ትገኛለች። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው አስማማው አየነው ነው። ወደዛው ነው የምናልፈው።
ያለፉት 5 አመታት ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ቀስ በቀስ ክፍት እያደረገች የመጣችባቸው ናቸው። በቴሌኮም ዘርፍ የተጀመረው የውጭ ኩባንያዎች በአገር ውስጥ ኢኮኖሚ ተሳትፎ፣ ባለፈው አመት ደግሞ የባንክ ዘርፍን ለውጭ ባለሀብቶች ክፍት የሚያደርግ የፖሊሲ ማሻሻያን በማድረግ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ መጋቢት 13 2016 ዓ ም ከነጋዴዎች ጋር በነበራቸው ውይይት ደግሞ መንግስታቸው ከዚህ በፊት በኢትዮጵያን ባለሀብቶች ብቻ ይሰሩ የነበሩ የጅምላና ችርቻሮ ንግድ ለውጭ ባለሀብቶች ክፍት ለማድረግ ዝግጅት እያደረገ መሆኑን ተናግረዋል።
ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦን እንዲያደርጉ ህግ እናወጣለን። ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም ታውቃላችሁ፣ ማሰራጨት ስለማይፈቀድ አሁን እንፈቅዳለን።
የኢትዮጵያ መንግስት ለሚያደርጋቸው የፖሊሲ ማሻሻያዎች ሀገራዊ ኢኮኖሚያዊ ሁኔታን በምክንያትነት ያነሳል። ዋይኤችኤም የተባለ የኢንቨስትመንት አማካሪ የግል ድርጅትን የሚመሩት አቶ ያሬድ ኃይለመስቀል ግን ይህን የመንግስት የፖሊሲ ማሻሻያ ከዓለም ባንክ የኢኮኖሚ ሪፎርም ግፊት ጋር ያያይዙታል። በተለይም ኢኮኖሚ በዶላር እጥረት መፈተኑ ለዚህ ገፊ ምክንያት መሆኑን ይጠቅሳሉ።
የወርልድ ባንክ ብድር ወይም አይኤምኤፍን ድጋፍ ኢትዮጵያ ማግኘት ካለባት ይህንን ነገር አትገቡምና አትሰሩም የሚል ነገር አማራጭ አይደለም። ስለዚህ ምርጫም ጉዳይ አይደለም። የፖሊሲም እንደዚህ ኢኒሼቲቭ መምጣት ይሄ ነገር ቢሆን ቀድሞ ሊመጣችን ነበር ይህን ማድረግ የሚለው። ስለዚህ ይሄ ነገር ያው ይከፈታል። አሁን በብዛት አሁን የተከለከሉ የምንላቸው ሴክተሮች ምንድን ናቸው? ኤክስፖርት ማድረግ አይፈቀድም። ኢምፖርትም መግባትም አይፈቅድም ነበር ኢትዮጵያ። እንደገና የቴልም ዲስትሪቢሽን ላይ መግባት ማከፋፈል ላይ ማለት ነው። አሁን ለምሳሌ አሜሪካን ሀገር ያለው ወልማርት ገብቶ እቃውን አመጥቶ ሱፐር ማርኬት ከፍቶ መሸጥን አይፈቅድለትም፣ ላይሰንስ አይሰጠውም። ዘይት ማምረት ይፈቅዳል። ዘይት መሸጥና ማከፋፈል ሆልሴል ነው የሚሆነው እንጂ ሱፐር ማርኬት ከፍቶ ዘይት መሸጥ አይችልም። ስለዚህ ይሄ ነው የተከፈተው። አሁን ምንድን ነው ስታርባክስ አሁን ወይም ደግሞ ወልማርት ወይም ቴስኮ ከእንግሊዝ ሀገር መጥቶ ሱፐር ማርኬት ከፍቶ እቃውን አምጥቶ ሸጦ መሄድ ይችላል። ወይ ደግሞ ትልቅ ካምፓኒ ራሱ አሁን ስታርባክስ ቡና ይገዛ እንደሆነ አሁን ከኢትዮጵያ ነጋዴዎች ነው የሚገዛው። አሁን ግን እዚህ የግዢ ኦፊስ ከፍቶ ገዝቶ ጭኖ ወደ ኤክስፖርት ማድረግ ይችላል የሚል ነው። ስለዚህ ይሄ ነው የተከፈተው ማለት ነው።
ይህም ቢሆን ኢኮኖሚው እንደዚህ አይነት ለውጦች ያስፈልገዋል ያሉት አቶ ያሬድ የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ መስራት ይኖርባቸዋል ብለዋል።
ሌላው ዓለም የሚፈልገው ደረጃ ምርት ማቅረብ የሚያስችሉ ግብዓቶች ይዘው ሊመጡ ይችላሉ። ለምሳሌ ራሱ ገዝቶ ራሱ የሚሸጥ ከሆነ ስታርባክስ ወይም ሰሊጥ የሚገዛ ምናምን ካምፓኒ ከሆነ ለገበያው የሚፈልገውን ፕሮዳክት እንዲያቀርብለት ሊደግፍ ይችላል፣ እንትን ይል ይችላል። ኢቨን እነዚህ አሁን ያሉት ኤክስፖርተሮች ከነዚሁ ካምፓኒዎች ጋር ፓርትነር አድርገው ሊያደርጉ ይችላሉ የሚል ግምት አለኝ። እና ኦፍኮርስ ያለው ችግር ለኤክስፖርተሩ ፈተና ነው የሚሆነው። በቅርብ ቀን በትናንሽ ኤክስፖርተሮች እና በምናምኖች ላይ ሊፈተን ይችላል። ግን ትላልቆቹ ደግሞ ምናልባት ይሄ ነገር ከተፈቀደ በሽርክና ሊቀላቀሉ ይችላሉ ከውጭዎቹ ጋር ማለት ነው። የውጮቹ ሲመጡ ግን ያው ገበያ ይዘው ስለሚመጡ እንዲሁም የራሳቸውን ፍላጎትና ገበያ ይዘው ስለሚመጡ ምናልባት በሀገሪቱ ውስጥ ያለውን ምርት ሊያነቃቃ ይችላል ማለት ነው።
ይህ የመንግስት እርምጃ የሀገሪቱን ኢኮኖሚ ለውጭ ውድድር ክፍት የማድረግ ሂደት ነው የሚሉት የኢኮኖሚ ባለሙያው አቶ ክቡር ገና በበኩላቸው የአሁኑን ውሳኔ ጨምሮ ከዚህ በፊት የተደረጉ ኢኮኖሚያዊ ማሻሻያዎች ካለበቂ ውይይትና ዝግጅት የተደረጉ ናቸው ሲሉ ይተቻሉ።
በእኔ አስተያየት እንግዲህ አሁን ጠብ ጠብ እየተባለ በሩ መከፈቱ ነው። ምንም አይነት እቅድና ፕሮግራም በአጠቃላይ የቀረበ ባለመኖሩ በስመ ሊበራላይዜሽን ዛሬ ይከፈታል ነገ ደግሞ ይከፈታል ከነገ ወዲያ ይከፈታል የሚለው በፕሮግራም ደረጃም የሚታይ ሳይሆን ዝም ብሎ በተለያየ መልኩ ለሚመጡት ጥያቄዎች በተለይ ከውጭ የፋይናንሻል ኢንስቲትዩሽኖች ጥያቄዎች ሲመጡ የነሱን ጥያቄ ለመመለስ የተዘጋጀ ነው የሚመስለው። ሌሎች ሀገሮች ለረጅም ጊዜ በራቸውን ዘግተው የሄዱ የከፈቱ አሉ፣ ውጤቱም ጥሩ ሆነው የታይባቸው አሉ። ነገር ግን በእቅድ ነው ያደረጉት፣ ህዝባቸውን አሳትፈው ነው የሄዱት።
የኢትዮጵያ መንግስት የቴሌኮም ዘርፍን ለውጭ ባለሀብት ክፍት ማድረጉን ተከትሎ የኬንያው ሳፋሪኮም ኩባንያ በዘርፉ መሰማራቱ የሚታወቅ ነው። ኢትዮ ቴሌኮምን ጨምሮ የተለያዩ የመንግስት ድርጅቶችን በአክሲዮን ድርሻ ለማስተላለፍ ፍላጎት እንዳለውም መንግስት ይገልጽ ቆይቷል። የኢንቨስትመንትና ኢኮኖሚ አማካሪው አቶ ያሬድ ኃይለመስቀል መስቀል መንግስት ኢኮኖሚ ለውጭ ባለሀብቶች ክፍትያ ያደረገ ቢመጣም አሁን ባለው ሀገራዊ ሁኔታ ግን ትልቅ ዓለም አቀፍ ኩባንያዎች መጥተው ኢንቨስት ለማድረግ ፍላጎት ይኖራቸዋል ብለው እንደማያምኑ ይናገራሉ።
ሞስት ፕሮባብሊ አሁን የምንገምተው ዱባይ ያሉ ሱፐርማርኬቶች ሊስፋፉ ይችላሉ፣ ኬንያ ምናምን ያሉ እንጂ ትላልቅ የምዕራብ ሪቴሎች አሁን በዚህ ሰዓት ይገባሉ ብዬ አልገምትም። ሁለት አደጋዎች አሉ። አንደኛው የፖለቲካል ሪስክ ነው። በትላልቆቹ ለመናባዎች ብዙም ምቾት የማይሰጥ ሁኔታ ነው ያለው። ሁለተኛው ደግሞ የውጭ ምንዛሪ እጥረት።
ሌላው የኢኮኖሚ ባለሙያ አቶ ክቡር ገናም በዚህ ሀሳብ ይስማማሉ።
የውጭ ባለሀብት ለመምጣት የሚያያቸው ሁኔታዎች አሉ። ከፖለቲካው ላይ ብዙም ትኩረት ላይሰጥ ቢችልም የተማረ የሰው ኃይል በቂ የሰው ኃይል አለ ወይ? ኢንፍራስትራክቸሩ የሚስማማ ነው ወይ? ግብአት ሊያመጡ የሚችሉ ድርጅቶች በበቂ ሁኔታ አሉ ወይ የሚለውን በሙሉ ገንዘቡን ደግሞ አፍሶ ወደ ሀገሩ ለመሄድ ይዞ ለመውጣት የሚቻልበት ሁኔታ አለ ወይ ብሎ እነዚህን ጥያቄዎች ሲጠየቅ መልሱ ብዙም አጠጋቢ ስለማይሆን በአንዴ በሩ ስለተከፈተ የውጭ ባለሀብት ይመጣል ብሎ መጠበቅ አይቻልም። የሀገር ውስጥ ባለሀብት ለእኔ እንደሚመስለኝ ቅድሚያ የተሰጠው ለውጭ ባለሀብት ስለሆነ የሀገር ውስጥ ባለሀብት በራስ ታገል አይነት ነገር ነው። በራስ የማችለውን በቃ ትተኸው ሜዳውን ለጎበዙ ለጠንካራው ባለሀብት መድረኩ ለእነሱ እንዲመቻቸው ነው እየቀረበ ያለ ይመስለኛል።
በኢትዮጵያ ያለው የንግድ ስራ በአብዛኛው በቤተሰብ ደረጃ የሚመራና ያልዘመነ ነው የሚሉት የኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ ይህን አሰራር መቀየር እንዳለባቸው ይመክራሉ። መንግስትም ኢኮኖሚውን ለውጭ ባለሀብቶች ክፍት ከማድረግ ጎን ለጎን የሀገር ውስጥ ባለሀብቶችን ማጠናከርና ሀገራዊ የሰላም ሁኔታውን ማሻሻል እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በዩናይትድ ስቴትሱ ፎርድ ኩባንያ የሚሰራው F-150 ሞዴል ባለቃ መጫኛ ተሽከርካሪ በገዢ ብዛት ከ40 ዓመታት በላይ ቀዳሚነቱን ይዞ ቆይቷል። ለዚህ ታዲያ ተወዳጅነቱ ያበቃው ምን ይሆን ስትል የአሜሪካ ድምጿ ዶራ ማኳየር ሚሽጋን ግዛት የሚገኘው ዲቦርን ከተማ የሚገኘውን የፎርድ ሞተር ኩባንያ ጎብኝታ ተከታዩን ዘገባ አድርሳናለች። ቆንጅታዬ ታቀርበዋለች።
የፎርድ ሞተር ኩባንያ ሰራተኞች F-150 ሞዴል በሚባሉት ባለ እቃ መጫኛ መኪናዎቻቸው በጣም ይኮራሉ። ጃን ኤመርት የፎርድ ኩባንያ ዋና ስራ አስኪያጅ ናቸው።
F-Series has been the best-selling truck in the US for 47 years.
F-Series የሚባሉት ሞዴሎች ለ47 ዓመታት ዩናይትድ ስቴትስ ውስጥ ተወዳጅ መኪናዎች ነበሩ። ለ42 ዓመታት ደግሞ በተከታታይ በገዢ ብዛት መኪናዎቹን አንድም የሚወዳደራቸው አልነበረም።
ታዲያ አሜሪካውያን ከአያት ቅድመ አያቶቻቸው ጀምረው ይህንን የፎርድ ሞዴል መኪና ደጋግመው የሚገዙበት ምክንያት ምን ይሆን? ቮ አዳምስ አሁን ከኩባንያው በሊዝ ያወጣው F-150 መኪናው ሁለተኛው ነው።
I'm just going to stick with the truck because bought a house and got to move.
እንደገና እሱን አይነት ለገዛው ሲኛለው ምክንያቱም ቤት ስለገዛው የቤት ቃ ማጓጓዝ አለብኝ፣ የሚሸጡ ቃዎችን ማውጣት አለብኝ። ስለዚህ እሱ ባለቃ መጫኛ መኪና ያስፈልገኛል። መኪናው ውስጥም በጣም ደስ ይላል። ባለቆዳ መቀመጫውም ይሁን ባለጨርቁ ቆንጆ ነው። ትልቅ በጣት በመንካት የሚሰራ የኮምፒውተር መቆጣጠሪያ ተች ስክሪን አለው። በጣም ነው ደስ የሚለው።
ፎርድ እንደ አውሮፓውያን የዘመን አቆጣጠር በ1948 መስራት የጀመረውን ይህንን ሞዴል እያሻሻልን ለመስራት ደንበኞቻችን የሚሰጡን አስተያየት በእጅጉ እየጠቀመን ነው ብሏል።
We know our customers better than anyone else. We are constantly innovating with F-150.
ደንበኞቻችን ከማንም ይበልጥ በደም እናውቃቸዋለን። F-150 ሞዴሎቻችንን በየጊዜው እያሻሻልን እያወጣንን።
ኮሪ ዊሊያምስ የዲርቦርኑ የፎርድ መኪና ፋብሪካ ስራ አስኪያጅ ናቸው።
ቴክኖሎጂው ብትል ውስጡ ብትል ግሩም ነው። መኪናው ውስጥ ገባ ውዶቹ ቅንጡ መኪናዎች ውስጥ የገባ ነው የሚመስል። ባለቃ መጫኛው ፒካፕ መሆኑን ተረሰዋል።
በዲርቦርኑ የፎርድ ፋብሪካ በየቀኑ የ10 ሰዓት ፈረቃ ይዘው የሚሰሩ 5200 ሰራተኞች አሉ። ያለማቋረጥ ነው የሚሰሩት። ሞተሩ በደንብ መስራቱ ይፈተሻል፣ ይገጣጠማል፣ አልቆ ይወጣል። የመኪና መገጣጠሙ የፍተሻው ሂደት የሚከናወነው ቦታው ላይ በሚሰሩት ባለሙያዎችና በኮምፒውተሮችም ጭምር ሲሆን በዚህ መልክ በሰውና በኮምፒውተር ህብረት በየ53 ሰከንዱ አንድ ደቂቃ በማይሞላ ጊዜ ማለት ነው አዲስ መኪና ተሰርቶ ይወጣል።
መኪና ለመስራት የሚሰራው ሰው ያስፈልጋል። ኤዋንም ይሁን ማናቸውም ቴክኖሎጂ ከባለሙያው ጋር በቅንጅት ነው የሚሰራው። ሁሉም የመኪና ማምረቻ ቦታ የራሱ ኮምፒውተር አለው። ያም ባለሙያውን የሥራውን ጥራት በማረጋገጥ ረገድ ይረዳዋል።
ከዲትሮይት ከተማ ወጣ ብሎ በሚገኘው በዚህ የፎርድ መኪና መሸጫ ከሚሸጡት የፎርድ ሞዴሎች ውስጥ F-150ዎቹ 50 ከመቶውን ይይዛሉ። ሥራ አስኪያጁ ጂም ኤልደርስም የሚነዱት እሱን ነው።
It fits my family's lifestyle. You know, I don't work in construction, obviously, but it helps me move bicycles if I have to pick something up for that.
መኪናው ከቤተሰባችን አኗኗር ጋር በደንብ ይሄዳል። እኔ በርግጥ በግንባታ ዘርፍ አይደለም የምሰራው። ብስክሌቶቻችን ጭኝ ወስድበታለሁ። ወደ ቤት የማመጣው ዕቃ ካለ ጭንበታለሁ። የሚጎተት ትልቅ ይሁን ትንሽ የዕቃ ማጓጓዣ ቀጥዬበት ልጠቀምበት እችላለሁ። በየቀኑ የምፈልገውን ነገር አደርግበታለሁ ማለቴ ነው።
ኬቪን ጀስቲማ በኦቶሞቢል ኢንዱስትሪ ውስጥ ለብዙ ዓመታት የሰሩ ባለሙያ ናቸው። ለተራው ሰው የሚሆን ዕቃ ጫኝ መኪና የሰራ የመጀመሪያ ኩባንያ ፎርድ እንደሆነ የሚናገሩት የካር ኤድ ያስተዳደር ኃላፊ ኬቪን አሁንም ቢሆን በይበልጥ እያሻሻለው መምጣቱን ቀጥሏል ብለዋል። የኬቪን ጀስቲማ ኩባንያ ካር ኤድ መኪና ገዢዎችን ትክክለኛውን ተሽከርካሪ እንዴት እንደሚመርጡ ግምገማ እያካሄደ በማስተማር ይረዳል።
Ford's been in the market over a year now with the electric vehicle.
ፎርድ በኤሌክትሪክ ኃይል የሚሰራ መኪና መስራት ከጀመረ አመት ሆኖታል። ባለቃ መጫኛ መኪናዎችን ያሻሻለ በማውጣት ከ75 አመት በላይ ያስቆጠረ በመሆኑ ሰውም ፎርድ እኮ በባለቃ መጫኛ ፒካፕ መኪናዎች የሚስተካከለው የለም ከየትኛውም በላይ ይተማመንባቸዋለሁ። እስቲ ደግሞ አሁን ምን አላቸው ሊላቸው ይላል።
F-150 ተሽከርካሪዎች ደካማ ጎን ቢኖራቸው አንዱ በደንብ ነዳጅ ቆጣቢ አለመሆናቸው መሆኑን ኬቪን ጀስቲማ እና ሌሎችም የመኪና ጥራት ገምጋሚዎች ይናገራሉ። ብዙዎች ተጠቃሚዎችን ግን እሱ አያሳስባቸውም። ፎርድ ከ76 ዓመታት በፊት F-Series የሚባሉትን ሞዴሎች ማውጣት ከጀመረ ወዲህ ከ41 ሚሊዮን የሚበልጡ ማምረቱን ይናገራል። ባለፈው ዓመት ብቻ ያመረተው ወደ 760,000 እንደሚጠጋ ነው ፎርድ ያስታወቀው።
የምሽቱ የመጨረሻው ዘገባችን አየር ንብረት ለውጥ ላይ ያተኩራል። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛው የሙቀት መጠን ተዘግቧል። ከዛ በፊት በነበሩት 10 ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ሕብረት የአየር ንብረት መቆጣጠሪያ አገልግሎት ማክሰኞ ዕለት ባወጣው ሪፖርት አስታውቋል። ሮይተርስ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ያለፉት 10 ወራት ከዛ በፊት ከነበሩ አመታት ጋር ሲነጻጸሩ እያንዳንዱ ወር በአለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ኮፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት 12 ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓና አቆጣጥር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።
በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት 10ኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰብን ያለው ለረዥም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው።
በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ።
When we combine that with other data sets, then we can go back to 1850s.
እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከአመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥነው ያለው ችግር መሆኑንም ያሳየናል።
ካፐርኒከስ ተቋም እንደ አውሮፓና ቆጣጥር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ።
ካፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጠ አመረው ንጽጽራችን እስከ እንደ አውሮፓና ቆጣጥር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው።
እንደ አውሮፓና ቆጣጥር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር ያለፈው። ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚህ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደና አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በመድር ላይ ብቻ የሚታይ አይደለም ይላሉ።
And it's not only the air temperatures that are changing rapidly and showing these records.
በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም፣ የውቅያኖሶች ሙቀትም ጭምር ነው። የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል። ላለፉት 12 ወራትም የተመዘገቡ ሪከርዶች አሉን።
የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጠር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ካፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከመያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ።
But what we've seen over the past year is that March
ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት 12 ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት 12 ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሆን፣ በደረጃ የሚከሰት የአየር ንብረት ለውጥም ይሆን፣ የመጨረሻ ደረጃ ላይ መረሳችን የሚያሳይ ይሆን ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሆን እስካሁን አላወቅነው። የአየር ንብረት ሳይንቲስቶችም አላወቁም።
ከታሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመክታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የካፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከ የተከበራችሁ አድማጭ ተመልካቾቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ የሚቀርብላችሁ የጋቢና ቪኦኤ መሰናዶው እዚህ ላይ ተጠናቋል። የደን ገረመው መሰናዶውን በመምራት ኤልያስ አስማራ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጤና ስጥልን። ደህና ደሩ።